ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍላችሁ የወንጌል ትምህርት ኃጢአትን በስጋ የኮነነበት ምስጢር በሚል ርዕስ ላይ የተመሰረተ ይሆናል። በሮሜ ምዕራፍ 8 ከቁጥር 3 እስከ 4 የአምላካችን የእግዚአብሔር ቃል እንዲህ ይላል፣ ከስጋ የተነሳ ስለደከመ ለሕግ አልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ይላል። የሰው ልጆች ሕግን ባለመታዘዝ የሚሰሩት ኃጢአት መሰረታዊው ችግር ያለው በጎ ነገር አይኖርበትም ከተባለው ስጋ የተነሳ የመጣ እንደሆነ በስፋት ለማስተማር ሞክሬያለሁ። ስጋ ስንል ሰው ያለ መንፈስ ቅዱስ እንዲኖር አማራጭ ሆኖ ኃጢአተኛ ሰው የሚኖርበትን የተፈጥሮ ሕይወትን ያመለክታል። ሰው በስጋው በተፈጥሮ ማንነቱ በጎ ነገር የለውም። ከስጋ የተወለደ ስጋ ነው ስለተባለ በመወለድ በተገኘው ስጋዊ ማንነቱ ማንም ሰው ያለ ዳግመኛ ልደት መንፈሳዊ መሆን አይችልም። በብሉይ ኪዳን ስር ይኖር የነበረው ጌታችንን በበጎና መልካም በሆነ መንፈስ የቀረበው አይሁዳዊው የሃይማኖት መሪ ኒቆዲሞስ ዳግመኛ ሊወለድ እንደሚያስፈልገው እንደተነገረው መርሳት የለብንም። ኒቆዲሞስ የአይሁድ መምህር እንጂ የኬሚስትሪ ወይም የባዮሎጂ መምህር አልነበረም፣ የሃይማኖት አስተማሪ እንጂ። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ሲያረጋግጥ በዮሐንስ 3:10 ላይ ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን አለው። አይሁዳዊው ኒቆዲሞስ በብሉይ ኪዳን እየኖረ ዳግመኛ መወለድ ያለበት ለምንድን ነው? በዮሐንስ 3:3 ላይ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው ኢየሱስ። ኒቆዲሞስ ዳግመኛ ውልደትን በትክክል ስላልተረዳ ጌታችንን ጠየቀው እንዲህ ሲል፣ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ውድ አድማጮች፣ ሰው ከተወለደ በኋላ የኖሮ ኑሮ ችግሩ ቢሆን ኖሮ አይቻልም እንጂ እንደገና ወደ እናቱ ማህፀን ገብቶ ቢወለድ መፍትሄ አይገኝም እንጂ መወለድ ቢቻል በሆነለት ነበር። ዳግመኛ ልደት ምን እንደሆነ ላልገባው ኒቆዲሞስ ጌታችን የመለሰለት መልስ ስር ነቀል መንፈሳዊ አመለካከትን የሚያመጣ እንደሆነ እናያለን። ጌታችን የሰጠው መልስ ሰው ከእናቱ ማህፀን የቱንም ያህል ጊዜ ቢወለድ ሰው ከሆነ ፍጡር የሚያገኘው ውልደት የሚያስገኝለት ምን እንደሆነ ጌታ ኢየሱስ ድብን ያለ የማዳግም መልስ ለኒቆዲሞስ ሲሰጠው እንዲህ አለ፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለው ጌታችን ለኒቆዲሞስ። ልንብንበል ውድ አድማጮች፣ ጌታ ኢየሱስ እንዳስተማረውና በዚህ እንደገለጠው ከስጋ በተወለደ ማንነቱ ምን ጊዜም ቢሆን ሰው የሚያገኘው ስጋዊ ማንነቱን ነው። ከስጋ የተወለደ ስጋ ነው ማለት ይህ ነው። ይህ ስጋዊነት የተገኘው ከስጋ በመወለድ ስለሆነ በመወለድ የተገኘውን በትምህርት በሃይማኖት ስርዓት በመፈጸም ልንለውጠው ፈጽሞ አንችልም። ኒቆዲሞስ በብሉይ ኪዳን ስር የኖር የነበረ የሃይማኖት መምህርና አስተማሪ ነው። የብሉይ ሥርዓት ኒቆዲሞስን መንፈሳዊ ሊያደርገው አልቻለም። ስለዚህ ዳግመኛ መወለድ የሚያስፈልገው የብሉይ ኪዳን ሰው ስለነበር ጌታችን ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ አለው። ይህ ትልቅ ምስጢር ነው። ስለዚህ ከሥጋ በመወለድ በተገኘው ሥጋዊ ማንነታችን የእግዚአብሔርን መንግሥት ለማየትም ሆነ ለመግባት ስለማንችል ከሥጋ ለተወለዱ ለሰው ልጆች እግዚአብሔር የሰጠው መፍትሄ ዳግመኛ መወለድን ነው። ኢየሱስ መለሰ እንዲህ ሲል ይላል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ስለዚህ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት በየትኛውም አይነት የሃይማኖት ሥርዓትና ሕይወት ቢኖር ወደ እግዚአብሔር መንግሥት ያለ ዳግም ውልደት መግባት አይችልም። ሰው መወለድ ያለበት ከምንድን ነው? ከመንፈስና ከውሃ ነው አለ ጌታችን። ጌታ ኢየሱስ እኛ ዳግመኛ በመወለድ መንግሥተ ሰማይን ለማየትም ለመግባትም የሚያስችለንን ሕይወት እንድናገኝ ሲል ነው ሰው ይሆናል። በዮሐንስ ወንጌል ምዕራፍ 5 ቁጥር 40 ላይ ጌታችን ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አለ። ይህንን ያለው ለማን እንደሆነ ታውቃላችሁ ውድ አድማጮች? ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ እነርሱም ስለ እኔ የሚመሰክሩ ናቸው አላቸው። እነዚህ ሰዎች እነማን ናቸው? ፈሪሳውያን ናቸው። የብሉይ ኪዳን ሕግ መጻሕፍትን ሕይወት ያመጣሉ ብለው ተጠግተው ራሳቸውን ሰጥተው በብሉይ ሥርዓት ስር ይኖሩ የነበሩትን ሰዎች ነው። በመጻሕፍት የዘላለም ሕይወት እንዳለ የመሰላቸው እነዚህ የብሉይ ኪዳን ሰዎች ናቸው የሕይወትን ራስ ኢየሱስ ክርስቶስን አሳልፈው ለስቅላት የሰጡት። መጻሕፍቱ ወደ ጌታ ኢየሱስ ካላመጡ በራሳቸው ሕይወት ሊሰጡ ፈጽሞ እንደማይችሉ አልገባቸው። ብሉይ ኪዳን ከሥጋ የተወለደውን ሥጋዊ ማንነታችንን ለውጦ መንፈሳዊ ልደት ወደሚያስገኝልን ጌታ የሚያመጣ ኪዳን እንጂ ያለ ኢየሱስ ሕይወት የሚያስገኝ አይደለም። ውድ አድማጮች፣ አንድ ሰው ወደ ጌታ ኢየሱስ ከመጣ በኋላ ያለ ብሉይ ኪዳን ሕይወት አታገኝም ማለት ጌታችን የሰራውን የጸጋን ሥራ ማፍረስ ነው። ያለ ብሉይ ኪዳን አትድንም ማለት እብደት ነው። ብሉይ ወደ ጌታ አድራሽ እንጂ ጌታ ያስገኘውን የሚያስነጥቅ አይደለም። ብሉይ ሕይወት አይሰጥም። በብሉይ ኪዳን ሕይወት የለም። ሕይወትን የሚያስገኘው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ብሉይ ያለ ጌታ ጎዶሎ ነው። ብሉይ ያለ ጌታ ተስፋ ቢስ ነው። ብሉይን በተስፋ የሞላው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን የማያስገኝ የብሉይ መረዳት በእርግማን ስር የሚያኖር የሕይወትን ራስ ጌታችንን ያሰቀለ መረዳት ነው። ቀደም ብዬ እንዳስተማርኩት ሕግ ወደ ክርስቶስ የሚያመጣ ሞግዚት ነው። ሞግዚትን ከእናት መለየት የማይችል ሰው መሆንን ያደርጋል። ኢየሱስ ሲመጣ ዮሐንስ የብሉይ ነቢያት መጨረሻ እያነሰ ጌታችን እየላቀ እንደመጣ ሁሉ ወንጌል የክርስቶስ ወንጌል ከብሉይ ይልቃል። ለምን? ብሉይን በአካል የሚያሳይ የወንጌል እውነት አለበትና። በማቴዎስ 11:23 ላይ ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ ሲል፣ በሉቃስ ምዕራፍ 16 ቁጥር 16 ላይ ደግሞ ሕግና ነቢያት እስከ ዮሐንስ ነበሩ፣ ከዚያ ጀምሮ የእግዚአብሔር መንግሥት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል ይላል። መጥምቁ ዮሐንስ ለአዲስ ኪዳን የብሉይ ድንበር ሲሆን ጌታችን የአዲሱ ኪዳን መራቂ ነው። ብሉይ ጥላ ሲሆን አዲሱን ኪዳን በደሙ የመረቀው ኢየሱስ አካል ነው። ውድ አድማጮች፣ አካል እያለ ጥላን መፈለግ ምን ማለት እንደሆነ ልብ ልንል ይገባናል። አካል እያለ ጥላን ብንፈልግ በግዙፍ አካሉ በፊታችን ያለውን ተተን ጥላውን ለማየት ወደ ምድር እንደማየት ይቆጠራል። ውድ አድማጮች ኢየሱስን የሚያሳንስብንን አባዜ መናፍስት ካልተጠናወቱን በስተቀር ኢየሱስ ወንጌል ነው፣ ሙሉ ወንጌል ነው። ሙሴና ኤልያስ በክብር ታይተው ጌታችን ክብሩን በገለጠበት ተራራ ላይ ሲመለከቱ የጌታ ደቀ መዛሙርት ጴጥሮስ፣ ዮሐንስና ያዕቆብ አብረውት ነበሩ። በዚያ የክብር ተራራ ላይ ጌታችን ከሙሴና ከኤልያስ ጋር ሲነጋገር ሙሴና ኤልያስን በክብር ከጌታ ጋር በማየታቸው ለእያንዳንዳቸው አንዳንድ ድንኳን ሰርተው በዚያ ለመኖር ፈልገው ነበር። በማቴዎስ 17 ቁጥር 4 ላይ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ አንዱን ለሙሴ አንዱንም ለኤልያስ እንስራ አለ። ለዚህ የተሰጠው መልስ ምን እንደሆነ ታውቃላችሁ አድማጮች? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመናው በርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምጽ መጣ። ኢየሱስ ባለበት ሙሴና ኤልያስ የየብቻ ድንኳን አይሰራላቸውም። ኢየሱስ ከነርሱ ጋር ሶስተኛ አይደለም፣ የሙሴ ጌታ የኤልያስ ጌታ ነው። ኢየሱስ ከሙሴና ከኤልያስ ይበልጣል። እነርሱ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን የተናገረባቸው ሲሆኑ ኢየሱስ ክርስቶስ ግን ውድ አድማጮች ራሱ የእግዚአብሔር መልእክት ነው፣ ወንጌል ነው። ወንጌል ሰባኪ ሳይሆን ወንጌሉ ራሱ ኢየሱስ ነው። ነቢይ ሳይሆን የትንቢት መፈጸሚያና መደምደሚያ ነው። እርሱ እውነትና መንገድ የዘላለም የእግዚአብሔር ልጅ ነው። ብሉይ ኪዳን በስጋ የነበረ ስርዓት ነው። ከሁለተኛው መጋረጃ ወዲህ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጠንት ነበረ። ሁለንተናውን በወርቅ የተለበጠች የኪዳን ታቦት በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች የአሮን በትር የኪዳኑም ጽላት ነበሩ። በላዩም ማስተሰሪያውን የሚጋርዱ የክብር ኪሩቤል ነበሩ። ስለነዚህ ስለ እያንዳንዳቸው ልናገር አሁን አንችልም። ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡባታል። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ፊተኛይቱም ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያል። ይህም ለአሁኑ ጊዜ ምሳሌ ነው። እንደዚህም መባና መስዋዕት ያቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ሥርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱቱም ላይ የተረጨ የጊደር አመድ ሥጋ ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር ልታመልኩ ከሞተ ሥራ ህሊናችሁን ያነጻ ይሆን ይላል ዕብራውያን ምዕራፍ 9 ከቁጥር 1 እስከ 14። ውድ አድማጮች ብሉይ ኪዳን የሚያነጻው ሥጋን ነው። ብሉይ ኪዳን የረከሰን ሰው ለማንጻት የሚረጨው በሥጋ ላይ ነው። ብሉይ ኪዳን የሚረጨው የእንስሳትን ደም የጊደርን አመድ ነው። ብሉይ ኪዳን በሚያቀርበው የማንጻት ሥራው ከላይ ያነበብኩት የጌታ ቃል እንደሚናገረው እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥ ስለ ልዩ ልዩ መታጠብም የሚሆኑ የስጋ ስርዓቶች ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም ይላል። አዲሱ ኪዳን የተመረቀው ግን በጌታ ደም ነው። የጌታ ደም ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ያውን እግዚአብሔር ልታመልኩ ከሞተ ሥራ ህሊናችሁን ያነጻ ይሆን ስለሚል የጌታ ደም ከሞተ ሥራ ህሊናን የሚያነጻ ደም ነው። ዛሬም የሚያነጻ ደም ነው። ክብር ለእግዚአብሔር ይሁን። ብሉይን ከአዲስ መቀየጥና መቀላቀል የጊደርን አመድ ከጌታ ደም ጋር ማወዳደር ነው። በጌታ ደም ከሚያነጻው ኪዳን በጊደር አመድ ወደሚያነጻው መሄድ የዞረበት እምነት ነው። ኢየሱስ ከኃጢአት የሚያነጻውን ደሙን ብቻ አላፈሰሰውም። ብሉይ ኪዳን የጊደር አመድ እየረጨ የሚያነጻውን ሥጋ ላንዴና ለዘላለም ከመንገድ ያስወገደ ሥራ የሠራ ጌታ ነው። ክብር ለዘላለም ለስሙ ይሁን። ጌታ ኢየሱስ ሰውን ያዳነው ሰው ከሠራው ኃጢአት ብቻ አይደለም። ሰውን ኃጢአት እንዲሠራ ከሚያደርገው ኃጢአተኛ ማንነትም ነው ሰውን ያዳነው። ይህንን እንዴት አደረገ? በመግቢያ ላይ ያነበብኩላችሁ ሮሜ 8 ከቁጥር 3 እስከ 4 ላይ የጌታ ቃል የሚያሳየን ይህንን ነው። ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። አንድያ ልጁን የሰጠን የሰማዩ አባታችን በብሉይ ሕግ ሊሰራ ሊከናወን ያልተቻለውን አንድያ ልጁን ልኮ እንዳደረገ ይህ ክፍል ይነግረናል። ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና ይላል። ይህ ትልቅ የወንጌል እውነት ነው። አድራጊው ማን ነው? እግዚአብሔር። እንዴት አደረገ? ልጁን ልኮ። ለምን ይሄን አደረገ? ከሥጋ የተነሳ የብሉይ ኪዳን ሕግ ሊፈጽመው ሊያደርገው ያልቻለውን እግዚአብሔር አደረገ። የእግዚአብሔር ስም የተባረከ ይሁን። እንዴት ነው ይህንን እግዚአብሔር ያደረገው? እግዚአብሔር ይህንን ያደረገው ኃጢአትን በሥጋ በመኮነን ነው። ኃጢአትን በሥጋ መኮነን ማለት ምን ማለት ነው? ዮሐንስ አፈወርቅም ሆነ ሌሎች የሃይማኖት አባቶች እንዳስተማሩት ጌታችን ኃጢአትን በሥጋ የኮነነበት ምስጢር በስፋትና በጥልቀት ነው ያዩት። እነዚህን ሁኔታዎች በጥቂቱ እንመልከታቸው። ከላይ ያየነው ጥቅስ የሚያሳያቸውን ብርቱ እውነቶች እኔ እግዚአብሔር ልጁን የላከው አንደኛ በኃጢአተኛ ሥጋ ምሳሌ ነው። ልጁን በኃጢአተኛ ሥጋ ምሳሌ የላከው ምክንያት አለው ይላል። በኃጢአት ምክንያት ነው የላከው ይላል። ኢየሱስ ሰው የሆነበት ምስጢር፣ ሥጋ የተዘጋጀለት ምክንያት፣ ከድንግል ማርያም የሰውን ሥጋ ነስቶ የተወለደበት ዋና ጉዳይ ምንድን ነው ቢባል ምክንያቱ ኃጢአት ነው ነው የሚለን የእግዚአብሔር ቃል። ልብ በሉ ቃሉ የሚለውን ከሥጋ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። ክብር ለእግዚአብሔር ይሁን። ጌታችን ያለ ኃጢአት የተወለደ ያለ ኃጢአት የኖረ ቅዱስ ጌታ ነው። ነገር ግን ኃጢአታችንን ተሸክሞ እንደ ሞተልን መጻሕፍት ይናገራሉ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ስለሚል ጌታችን የእኛን ኃጢአት ተሸከመ እንጂ እርሱ በራሱ ምንም ነገር አልነበረውም። ይህንን እውነት እየጠበቅን ጌታችን በኃጢአተኛ ሥጋ ምሳሌ አባቱ ሊልከው የፈለገበት ትልቁ ምክንያት ኃጢአትን ለማስወገድ ብሎ ነው። ሕጉ ሊያደርግ ያልቻለውን እንዲያደርግልን ነው። ኃጢአትን ያስወገደበት አወጋገዱን ልብ ማለት አለብን። የኃጢአት ማደሪያ የነበረው ሥጋ ከኃጢአት የተነሳ ሟች የሆነውን ሥጋ ጌታችን ያለ ኃጢአት በማኖር በኃጢአት ምክንያት ሰዎች የሚሞቱትን ሞት ያለ ኃጢአት በመሞት በሞት ላይ ስልጣን ያለው ሰዎች በሚሰሩት ኃጢአት በሞታቸው ላይ መብት የነበረው ሰይጣን መብት ሊኖረው የማይችልበትን ሞት ጌታችን ሞተልን። እኛ እግዚአብሔርን ባለመታዘዝ የሞትን ዲያብሎስን ባለስልጣን ያደረግንበትን የሚያስፈራራበትን ሞት ኢየሱስ ክርስቶስ የእግዚአብሔር ልጅ በመታዘዝ ሞት በሞትም ይሆም እስከ መስቀል ሞት የታዘዘ ሆነ ስለሚል በሞቱ የታዘዘ ስለሆነ በርሱ ሞት ላይ ዲያብሎስ እድል ፋንታ የለውም። የጌታችን ሞት ያለመታዘዝ ሞት ሳይሆን አባቱ ባዘጋጀለት ሥጋ የኃጢአትን ሥጋ ለማስወገድ እግዚአብሔር ኃጢአትን ለመኮነን የላከው ስለሆነ በመታዘዝ የሞተው ሞት ስለሆነ በሞት ላይ ስልጣን ያለው ዲያብሎስ የተሻረበት ሞት ሆነ። በሞት ላይ ስልጣን ያለውን በሞቱ ሻረልን። ሰይጣን የተሻረው በጌታ ሞት ነው። አንዳንዶች እንደሚሉት በሲኦል ሄዶ አይደለም። ከኃጢአት የተነሳ ሞት የነገሰበትን የሰውን ሥጋዊ ተፈጥሮ በጽድቅና በቅድስና ለእግዚአብሔር የመዓዛ ሽታ ያለው መስዋዕት አድርጎ እግዚአብሔርን በመታዘዝ መስዋዕት ስላደረገው እግዚአብሔር ለርሱ መስዋዕት ሆኖ ቀርቦ በሞተው በጌታ ሥጋ ላይ የክብሩን መንፈስ አፈሰሰ። ሰው ያለ እግዚአብሔር ሊኖር የሚችልበትን ሕይወት ለእግዚአብሔር በመታዘዝ ያንን የሰው ሥጋ በመስዋዕትነት በማቅረቡ የሰው ሥጋ በክርስቶስ ኢየሱስ ለመጀመሪያ ጊዜ ሕይወትን አንጠፍጥፎ እግዚአብሔርን በማክበር በማጽደቅ አምላክን ከሰው ሕይወት ይልቅ ባላቀ ባደመቀ መስዋዕትነት ጌታችን ስለሞተ የጌታ ሞት የመታዘዝ ሞት ስለሆነ እግዚአብሔር የከበረበት ሰይጣን የተዋረደበት ሞት ሆነ። የሰው ሥጋ ለኃጢአት የተጋለጠው በሰው ሥጋ ኃጢአት የሰለጠነው ሰው ያለ እግዚአብሔር በመኖሩ ነበር። አሁን ግን በክርስቶስ ኢየሱስ ባለመታዘዝ ሞት ላይ ሥልጣን የነበረውን ዲያብሎስን በሚሽር ሞት በመሞት የሰው ሥጋ ያለ እግዚአብሔር ከሚኖርበት ሕይወት በሞት ተለይቶ በክርስቶስ ኢየሱስ ለእግዚአብሔር ቀረበ። እግዚአብሔርም በክርስቶስ ለእርሱ የቀረበውን ሰው ያለ እግዚአብሔር ከመኖር ይልቅ ለእግዚአብሔር በመሞት መገዛትን ለመረጠው ሰው የራሱን ሕይወት በመስጠት ከሞት አስነሳው። ጌታችን በእርሱ ባለችው ሕይወት በአምላክ ሕይወት ሟች ሆነውን የእኛን ሰዋዊ ማንነት ያለ እግዚአብሔር የማይኖር ሰው አድርጎ ለዘላለም እግዚአብሔር ላይለየው የተቆራኘው ሰው ሆኖ አስነሳ። የእግዚአብሔር ስም ለዘላለም እስከ ዘላለም የተባረከ ይሁን። እደግምላችኋለሁ ውድ አድማጮች ይህንን የመጨረሻ ሐሳብ፣ እግዚአብሔርም በክርስቶስ ለእርሱ የቀረበውን ሰው ያለ እግዚአብሔር ከመኖር ይልቅ ለእግዚአብሔር በመሞት መገዛትን ለመረጠው ሰው የራሱን ሕይወት በመስጠት ከሞት አስነሳው። ጌታችን በእርሱ ባለችው ሕይወት በአምላክ ሕይወት ሟች ሆነውን የእኛን ሰዋዊ ማንነት ያለ እግዚአብሔር የማይኖር ሰው አድርጎ ለዘላለም እግዚአብሔር ላይለየው ሕይወቱ እግዚአብሔር የሆነ ክብሩ እግዚአብሔር የሆነ እግዚአብሔር የተቆራኘው ሰው ሆኖ እንዲኖር አድርጎ አስነሳው። ጌታችን በትንሣኤ ያስነሳው ሥጋ መንፈሳዊ ሥጋ ሆነ። በእግዚአብሔር ሕይወት ኃይል ሕያው የሆነ አካል ሆነ። በመንፈስ ቅዱስ ኃይል የሚኖር ሆነ። የእግዚአብሔር ሕይወቱ ሕይወቱ የሆነለት ሰው ሆነ። የእግዚአብሔር ክብር ክብሩ የሆነለት ሰው ሆነ። ጌታችን ለዚህ ታላቅ ክብር እኔን እናንተን አበቃ። የዘላለም ስሙ ለዘላለም የተባረከ ይሁን። ሰው በክርስቶስ ኢየሱስ ባገኘው ትንሣኤ ያገኘውን ክብር የምሥራቅ ኦርቶዶክስ መምህራን እንደሚያስተምሩት በጠለቀ መንገድ ማንም ያስተምር የለም። ይህንን ጉዳይ ወደፊት በስፋት አስተምራለሁ። ሰው የመለኮት ባህሪ ተካፋይ የሆነበት ምስጢር ታላቅ ነው። እነዚህ ጥንት የኦርቶዶክስ መምህራን ጌታችን ኢየሱስ ክርስቶስ በትንሣኤው በምስጢረ ሥጋዌና በሞቱና በትንሣኤው ኢየሱስ ክርስቶስ የሰውን ልጅ ማንነት የተጋራበት ነገር የመስቀል ዕዳ ከፋይ ብቻ አይደለም ወገኖቼ፣ በሰማያዊ ክብር፣ በእግዚአብሔር ሕይወት ኃይል፣ በመለኮት ክብር የሰው ልጅ የሚጋራው በሚሆንበት የጸጋ ሥራ ኢየሱስ ሰውን እንዳስነሳ ያስተምራሉ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ በሠራው ሥራ ሰው ውድ አድማጮች ሥጋዊ ሆኖ የሚኖርበትን ሥርዓትና ልማድ ያስቀረ ነው። በገላትያ 5:24 ላይ የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከመኞቱ ጋር ሰቀሉት ይላል። ሥጋ ከመንገድ ተወገደ። አዲሱ ኪዳን ሥጋን እንደ ተሰቀለ በመስቀሉ ኃይል ከመንገድ እንደ ተወገደ ያስተምራል። ይህንን ምስጢር በቅጡ ሳያውቁ አዲስ ኪዳናዊውን መንፈሳዊ ሕይወት በቅጡ ለመረዳትና ለመኖር ማንም ሰው እንደማይችል መረዳት አለብን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.etiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።